ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ።
ጤና ይስጥልን፣ እንደምን ውላችሁ አምሽታችኋል አድማጮቻችን። ዛሬ ረቡዕ ሰኔ 19 2011 ዓ ም ነው። ፕሮግራማችን ይዘን ቀርበናል። የምናስተናግዳችሁ አዲሱ
ሁኔታ ይሆናል።
በቅዳሜው ጥቃት የተገደሉት የኢትዮጵያ የክልልና የፌዴራል መንግስት ከፍተኛ ባለሥልጣናት ቀብር ተከናውኗል። ከመቀሌና ከባህር ዳር ዘጋቢዎቻችን ተከታትለውታል።
ከመቀሌ የቀብር ስነ ስርዓቶች ያገኘነውን ድምፅ ነው ያሰማናችሁ።
እጅግ በሪ በሆነ የሀዘን ልጅነታቸውን ሳይጨርሱ ለህዝብ አገልግሎት ህይወታቸውን፣ ማህበራዊ መስተጋብራቸውን የሰጡ ለለውጡ ከባድ ዋጋ ከፍለው ለብዙዎች ነፃነትን ካወጁና ለመጪው ዘመን ብርቱ ክንድ ሆነው በተሰለፉ የለውጥ ዘዋሪዎች ላይ እንዲህ አይነት መርዶ እጅግ ከባድ ነው።
ምክትል ጠቅላይ ሚኒስትር ደመቀ መኮንን ናቸው። በባህር ዳር በተከናወነው የቀብር ስነ ስርዓት ላይ ከተናገሩት የወሰድነው ነው ያሰማናቸው።
በምሽቱ አብይ ርዕስ ዝርዝሩን ይዘን እናቀርባለን። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ አቶ ንጉሱ ጥላሁን ጋር የተካሄደ ቃለ ምልልስ ደግሞ ወደ ኋላ ላይ እናቀርባለን። ሌሎችም ወቅታዊ ሁኔታውን የተመለከቱ ዘገባዎችና ቅንብሮች ይኖሩናል።
አብራችሁን አምሹ አድማጮች።
አሁን ወደ ዓለም ዜና እናልፋለን።
ባለፈው ቅዳሜ ከተሞከረው መፈንቅለ መንግስት ጋር በተያያዘ የተገደሉ ባለሥልጣናት የቀብር ስነ ስርዓት ቀደም ሲል ነገለጽ ነው ዛሬ ተፈጽሟል። ምክትል አስተዳዳሪውን ዶክተር ደብረጽዮን ገብረ መስቀልን ጨምሮ ከፍተኛ የትግራይ ክልላዊ መንግስት ባለሥልጣናት፣ የሃይማኖት መሪዎችና የሟቾች ቤተሰቦች በኤታ ማዦር ሹሙ ጀኔራል ሰዓረ መኮንንና ጡረታ ላይ በነበሩት በብሪጌዲየር ጀኔራል ገአዚ አበራ የቀብር ስነ ስርዓት ላይ መገኘታቸው ታውቋል። መጽሔት በዕለቱ አብይ ርዕስ ሰፋ አድርጎ ይዘግብበታል። በተያያዘ ዜና በቅዳሜው መፈንቅለ መንግሥት ሙከራ የተገደሉት የአማራ ክልላዊ መንግሥት ፕሬዚዳንት የዶክተር አምባቸው መኮንን፣ የክልሉ ጠቅላይ አቃቢ ሕግ የአቶ ምግባሩ ከበደና የፕሬዚዳንቱ አማካሪ የእዘዝ ዋሴ የቀብር ስነ ስርዓት ዛሬ ረቡዕ በባህር ዳር ቅዱስ ገብርኤል ቤተ ክርስቲያን ተከናውኗል። የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን፣ ቀዳማዊት እመቤት ዝናሽ ታያቸው፣ የኢትዮጵያ ልዩ ልዩ ክልሎች ተወካዮች፣ የሟቾች ቤተሰቦችና የባህር ዳር ከተማ ነዋሪዎች በቀብሩ ስነ ስርዓት ላይ ተገኝተዋል። ሰሞኑን ሕይወታቸው ያለፈው የአማራ ክልል መሪዎች በአካባቢያቸው ሳይወሰኑ ለኢትዮጵያ አንድነትና ለሕዝቦቿ ጥቅም ዕድሜያቸውን ሙሉ የሰጡ አሁን እየተካሄደ ላለውም ለውጥ ዋነኛ ሞተሮች ነበሩ ሲሉ በቀብር ስነ ስርዓት ላይ የተገኙ ጓዶቻቸው ገልጠዋቸዋል። በዚሁ የቀብር ስነ ስርዓት ላይ እንደተገለጠው እነዚሁ የአማራ ክልል መሪዎች ከሌሎች ክልሎች ጋር ተባብረውና ተከባብረው በመስራት የሚያምኑ የኢትዮጵያን ጥቅምም የሚያስቀድሙ ነበሩም ብለዋቸዋል። በዚህ የጸጥታ ጥበቃው እጅግ ጥብቅ በነበረበት ስርዓት ላይ የተገኙት ታዳሚዎች ከፍተኛ ሐዘንና ልቅሶ ይታይባቸው እንደነበር ዘጋቢያችን አስቴር ገልጣልናለች። በመፈንቅለ መንግስቱ ሙከራ የተጠረጠሩትና በፖሊስ የተገደሉት የብሪጌዲየር ጀኔራል አሳምነው ጽጌም የቀብር ስነ ስርዓት በዛሬው ቀን በትውልድ ስፍራቸው ላሊበላ መፈጸሙን አስቴር ጨምራ ዘግባለች። ወደ ኋላ ላይ ዘገባውን እናቀርባለን።
ከከሸፈው የቅዳሜ ለታ መፈንቅለ መንግስት ጋር በተያያዘ አያሌ ሰዎች መገደላቸውን የአማራ ክልላዊ መንግስት ቃል አቀባይ አስታውቋል። ይህ የቃል አቀባዩ መግለጫ በግጭቱ በርካታ ሰዎች መሞታቸውን ለመጀመሪያ ጊዜ ይፋ ያደረገ ኦፊሴላዊ መረጃ መሆኑ ነው። አቶ አሰማህኛ አስረስ ለሮይተርስ የዜና ወኪል እንደገለጹት አንድ ከስርዓት ያፈነገጠ የሚሊሺያ ቡድን በ በክልሉ የፖሊስ ዋና ጽህፈት ቤት፣ በክልሉ ፕሬዝደንት ቢሮና በክልሉ ፓርቲ ዋና ጽህፈት ቤት ላይ ባለፈው ቅዳሜ ጥቃት አድርሷል። ይሄ የሚሊሺያ ቡድን በቅርቡ ከተቋቋመው ከክልሉ የጸጥታና ደህንነት አገልግሎት አባላት መካከል የተውጣጣ ሲሆን ሌሎችም እንዲቀላቀሉት ጥሪ ሲያቀርብ መሰንበቱን ቃል አቀባዩ አሰማሀኝ ዛሬ ለሮይተርስ በሰጡት ቃል አስታውቀዋል። የክልሉን መንግስታዊ መገናኛ አውታር በቁጥጥሩ ስር ለማዋል ያደረገው ሙከራ እንዳልተሳካለትም ነው አቶ አሰማሀኝ ጨምረው የገለጹት።
ፖሊስ ሰሞኑን ተሞክሯል ከተባለው መፈንቅለ መንግስት በኋላ በሽብርተኛነት ጠርጥሬያቸዋለሁ ያላቸውን 6 ሰዎች ዛሬ ፍርድ ቤት አቀረበ። የ28 ቀናት የምርመራ ጊዜ እንዲሰጠውም ጠየቀ። የተጠርጣሪዎቹ ጠበቃ ጥያቄውን ቢቃወምም ፍርድ ቤቱ አልተቀበለውም። ይልቁንም ፖሊስ የጠየቀውን ተጨማሪ የምርመራ ጊዜ ፈቅዷል። መለስካቸው አማሃ ነው ዘገባውን የላከልን።
ሰኔ 5 ቀን 2011 ዓ.ም. ተሞክሯል በተባለው የመፈንቅለ መንግስት ወይም ሲረ መንግስት ሙከራ ላይ በባህር ዳርና በአዲስ አበባ በተፈጸሙ ግድያዎች በተለያየ መልኩ ተሳትፈዋል ሲል የጠረጠራቸውን 6 ሰዎች ፖሊስ ዛሬ ፍርድ ቤት አቀረበ። ፖሊስ በጥርጣሬ ዛሬ በፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ያቀረባቸው በሪሁን አዳነ፣ ስንታየው ቸኮል፣ መርከቡ ኃይሉ፣ ጌዲዮን ወንዶሰን፣ ማስተዋል አረጋና ሀየሎን ብርሃነ ይባላሉ። ፖሊስ በፍርድ ቤቱ እንዳስረዳ የ6ኛውን ተጠርጣሪ የሀየሎምን ጉዳይ ለየት የሚያደርገው ትናንት ከአዲስ አበባ የአስከሬን ሽኝት በተከናወነበት ዕለት የጦር መሳሪያ ታጥቆ በባለስልጣናት ላይ ጉዳት ሊያደርስ ሲል ተይዟል ብሏል። ስለሆነም በተጠርጣሪዎቹ ላይ ይበልጥ የማጣሪያ ምርመራ ለማካሄድ በሽብር ወንጀል ሕጉ መሰረት የ28 ቀን የምርመራ ጊዜ እንዲፈቀድለት ፖሊስ አመልክቷል። ለተጠርጣሪዎች የቆሙት ጠበቃ አቶ ሄኖክ አክሊሉ የፖሊስን ጥያቄ ተቃውመዋል። እንደ ጠበቃው ሙግት ተጠርጣሪዎቹ የቀረበባቸው አቤቱታ በመፈንቅለ መንግስት እንጂ በሽብር ወንጀል ሊሆን አይገባም፣ በመፈንቅለ መንግስት የቀረበ ጥርጣሬ ደግሞ ዋስትና ሊያስከለክል ስለማይችል ደንበኞቻቸው በነጻ እንዲለቀቁ ጠይቀዋል። የፖሊስ ጥርጣሬ በጥቅል የቀረበ ነው። ድርጊቱን ፈጽሞ ከሆነ የእያንዳንዳቸው የድርጊት ድርሻ አልተገለጸም። በተጨማሪም ፖሊስ ተጠርጣሪዎችን በእስር ለማቆየት የሚቀረውን የምርመራ ስራም አልዘረዘረም። ስለሆነም ፍርድ ቤቱ የምርመራ መዝገቡን አስቀርቦ እንዲመረምረው አመልክተዋል። ፍርድ ቤቱም ፖሊስ ተጠርጣሪዎቹን የወንጀል ድርጊት ድርሻ በግልጽ ዘርዝሮ እንዲያቀርብ፣ በቀጣዩ ቀጠሮም የምርመራ መዝገቡን ይዞ እንዲቀርብ በማለት የጠበቃውን ተቃውሞ በማለት ፖሊስ የጠየቀውን የ28 ቀን የምርመራ ጊዜ ፈቅደዋል። ፍርድ ቤቱም ለ5/17/2011 ዓ.ም. ተለዋጭ ቀጠሮ ሰጥቶ ተነስቷል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከፍተኛ የዩናይትድ ስቴትስ እና የኢራን ባለስልጣኖች ሁለቱም ወገኖች ጦርነት ውስጥ እንደማይገቡ ቢናገሩም በቃላት ጦርነት መጠመዳቸው ግን አልቀረም። የዩናይትድ ስቴትስ መንግስት የዓለማችን ትልቁ ጨካኝ ገዢ መደብ የጦርነት የግጭትና የተንኮል ምንጭ ነው ሲሉ የኢራኑ ከፍተኛው መሪ አያቶላህ አሊ ሆሜኒ ዛሬ ረቡዕ ከፍተኛ ዘለፋ አሰምተዋል። ዩናይትድ ስቴትስ ለድርድር አብራ የምትቀመጣቸውን ሀገሮች በማጭበርበር የታወቀች ነች ሲሉም አያቶላው ተናግረዋል። ፕሬዚደንት ዶናልድ ትራምፕ ከጽህፈት ቤታቸው ባስተላለፉት ቃል ለሚያደርሱት ማናቸውም ነገር ዝግጁ ነኝ ማለታቸው ተሰምቷል።
ከህንድ ጋር ጥብቅ የሆነ ግንኙነት እንደሚፈጠር የተናገሩት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ሁለቱ አገሮች በወዳጅነት መንፈስ ልዩነቶቻቸውን በንግድና በሌሎች ጉዳዮች እንደሚፈቱ ተስፋቸውን ገለጹ። የአሜሪካው ከፍተኛ ዲፕሎማት ከህንዱ አቻቸው ኤስ ጃይ ሻንካር እና ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር ዛሬ ረቡዕ በተገናኙበት ወቅት ነው ይህን ያስታወቁት። ጠቅላይ ሚኒስትር ሞዲ ድጋሜ ከተመረጡ ወደዚህ የሁለቱ አገሮች ከፍተኛ ባለሥልጣናት ሲገናኙ ይሄ የመጀመሪያ መሆኑ ነው።
በመጨረሻም የግል ይዞታ የሆነ የስለላ ኢንዱስትሪ እያደገ መሄድና ግለሰቦችን በዲጂታል የስለላ ቴክኖሎጂ ኢላማ ማድረግ የመናገር ነጻነትን እየሸረሸረ ከመሆኑም በላይ ግለሰቦችን ለአደጋ እያጋለጠ ነው ሲሉ አንድ የተባበሩት መንግስታት ድርጅት መርማሪ አስገንዝበዋል። ዝርዝሩን በመጽሔት ክፍለ ጊዜ ይዘናል። ለሰዓቱ ያለን ዜና በዚሁ ያበቃል። The Voice of America.
ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬው የረቡዕ ምሽት ፕሮግራም ነው። እስከ አራት ሰዓት ከእናንተ ጋር እናመሻለን። አስተናጋጆቻችሁ አዲሱ አበበና
ቆንጂት ታየነን። መግቢያው ላይ እንዳልነው ከመቀሌና ከባህር ዳር ዛሬ የተከናወኑትን የቀብር ስነ ስርዓቶች በአብይ ርዕስ ይዘናል።
ቅዳሜ ምሽት ጥቃቶቹ ከተፈጸሙ በኋላ መንግስት የሰጠውን መግለጫም ተከትሎ ጠቅላይ ሚኒስትር ጽህፈት ቤት ግቢ መኖሪያ ቤት ጋዜጠኛ ለቪኦኤ ያካፈለው
እንዲሁም ሌሎች ዜናዎችን ይዘናል። ወደዚያ ከማለፋችን በፊት ግን ወደ ኋላ ላይ ከሚቀርቡ ሌሎች ቅንብሮች ለቅምሻ ያህል እናስተዋውቅ።
ሚዲያውን የተቆጣጠረ የርዕሰ መስተዳድሩን ወይም ጽህፈት ቤቱን የተቆጣጠረ የፖሊስን የጸጥታ መዋቅሩን የተቆጣጠረ ዜጎችን ለማገት የሞከረ እና አመራሮችን ላይ እርምጃ የወሰደ እንቅስቃሴ መፈንቅለ መንግስት ካልተባለ ምን ይባላል?
የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ አቶ ንጉሱ ጥላሁን ከሰጡን ሰፋ ያለ ገለጻ እየተወሰደ ነው። ወደ ኋላ ላይ እናቀርባለን። ወደ ምሽቱ አብይ ርዕስ እናልፋለን። አሁን
ሰኔ 15 2011 ዓመተ ምህረት በመኖሪያ ቤታቸው እንዳሉ በጠባቂያቸው የተገደሉት የኢፌድሪ መከላከያ ሰራዊት ኤታ ማጆር ሹም ጀነራል ሰዓረ መኮንንና በቅርቡ በጡረታ የተሰናበቱትና ለጥየቃ ቤታቸው የነበሩት ሜጀር ጀነራል ገዛኢ አበራ ቀብር ዛሬ መቀሌ ከተማ ተፈጽሟል። በመቀሌ ከተማ የሰማዕታት ሐውልት ከትግራይ የተለያዩ አካባቢዎች የተገኙ ነዋሪዎች ስንብት ካደረጉ በኋላ ስነ ስርዓቱ በጽርሐ ማርያም ገብርኤል ቤተ ክርስቲያን ተከናውኗል። ሙሉጌታ አጽባ ነው ዘገባውን የላከልን።
በስነ ስርዓቱ የትግራይ ክልል ከፍተኛ አመራሮች፣ የጀኔራሎቹ የትግል ጓዶችና ቤተሰብ፣ የመከላከያ ሰራዊት ወካዮች፣ የአባገዳና ሃይማኖት መሪዎች ተገኝተዋል። እንዲሁም ከሀገረ ሱዳን ገዳሪፍ ግዛት የመከላከያና የአስተዳደር ተወካዮች ተገኝተዋል። ለጀኔራሎቹ ክብር ሲባልም 17 ጊዜ መድፍ ተተኩሷል። በቀብር ስነ ስርዓቱ የሽኝት መርሃ ግብር ገዳይና ከገዳይ ጀርባ ያሉ አካላት በሕግ ይዳኙ የሚል መፈክሮች እየተደመጡ ነበር። እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ እና ምክትላቸው አቶ ደመቀ መኮንን የሚያወግዝ ቃላት ከወጣቶች በብዛት ተሰምቷል። በስነ ስርዓቱ መልእክት ያስተላለፉት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል የተሰማቸው ጥልቅ ሐዘን ገልጸው መጽናናትን ተመኝተዋል። በተመሳሳይ በአማራ ክልል አመራሮች የተፈጸመውን ግድያ ማዘናቸውን ገልጸው መጽናናት ተመኝተዋል። ከ31 ዓመታት በፊት በአሰቃቂ ሁኔታ በሐውዜን የተፈጸመውን የአውሮፕላን ድብደባ በሚዘከርበት ቀን አመሻሽ ላይ ይህንን ድርጊት ተፈጽሟል፣ ለዚህም መላ ኢትዮጵያ ሕዝብ አውግዞታል ብለዋል ዶክተር ደብረጽዮን። ከአርባ ዓመት በላይ ለሕዝብ ሲያገለግሉ የነበሩ አመራሮች ናቸው በጸረ ሕዝብና ጸረ ሕገ መንግስት ኃይሎች የተገደሉት ብለዋል። በዚህ ተግባርም ሕዝብ የሰላም ከማስከበር ሂደቱ እና ልማቱን ከማሳለጥ አያስቀረውም ብለዋል።
እንደ ትግራይ በብርሃን የፍር ምንበር አይረዕድም፣ አይንደቀምም፣ አይስኮንም፣ አይንቀምም።
በኢትዮጵያ ዲሞክራሲ ለማስፋት ተብሎ ታስረው የነበሩ ሕግን ጭምር ተጥሶ ተፈተዋል ያሉት ዶክተር ደብረጽዮን ነገር ግን የጽንፈኞች መፈንጫ ኢትዮጵያ የግርግርና የግድያ ሀገር ሆናለች ብለዋል። የፖለቲካ አሰላለፍም ተዘባርቋል፣ በዚህም በየዕለቱ የችግሩን ገፈት ቀማሽ እየሆንን በማለት ተናግሯል። በአሁኑ ጊዜም ውሳኔ የሚያስፈልግበት ጊዜ ደርሰናል በማለት ገልጸዋል። ሌሎች የኢትዮጵያ ህዝቦችም ተባብረን ለእነዚህ ጽንፈኛ ኃይሎች የሚገባቸው ቦታ ላይ ልናስቀምጣቸው ይገባል ብለዋል። በዚህ ግድያ በቀጥታ ይሁን በተዘዋዋሪ የተሳተፉ አካላት የፌዴራል መንግስት አጣርቶ ወደ ህግ ሊያቀርብ ይገባል በማለትም ተናግሯል። የጀኔራል ሰዓረ መኮንን እህት ወይዘሪት ማዕርነት ይርጋ ጀኔራል ሰዓረ ጊዜ ኑሯቸው በቤት ውስጥ ሲቀመጡ ቀልድ አዋቂ ተጫዋች ነበሩ ያለች ሲሆን የትግራይ ህዝብ ትዕግስቱ ያጠንክር፣ በተጨማሪም ኢትዮጵያን አንድነታችን እናጠንክር በማለት ተናግራለች። ሜጀር ጀነራል ገዛ ያብራ ልጅ ሰበሮም በበኩሉ አባቱ ለመስዋዕትነት ገና በለጋ ዕድሜው ለህዝብ ሲል መውጣቱ ገልጿል። አሁን ደግሞ ወጣቱ ትውልድ ሰማዕታት ያለፉበት ዓላማ እናሳካው በማለት ይጠይቋል። የህይወት ታሪካቸው እንደሚያስረዳው ጀነራል ሰዓረ መኮንን በ1954 ዓመተ ምህረት በትግራይ ክልል አስገደ ጽምብላ ወረዳ እንዳባጉና ከተማ ተወልደው ማደጋቸው ነው። በህወሓት ትግል ውስጥም ከፈራታጋይነት እስከ ከፍተኛ ወታደራዊ አመራርነት ደርሷል። ህገ መንግስት ከወጣ በኋላ ከኮሎኔልነት ማዕረግ ጀምሮ እስከ ጀነራልነት ደርሰው የመከላከያ ሰራዊት ኢታማዦር ሹም በመሆን እየሰሩ በነበሩበት ጊዜ ነው ህይወታቸውን ያለፈው። ጀነራል ሰዓረ ባለትዳርና የሁለት ልጆች አባት ነበሩ። ሜጀር ጀነራል ገዛ ያበራ ደግሞ በ1953 ዓመተ ምህረት በትግራይ ክልል አክሱም ተወልደው በከተማው አድገው በህወሓት የትግል ጊዜም በተለይ ደግሞ በማህበራዊ ኢኮኖሚያዊ እንቅስቃሴ የሚያስተባብሩ ነበሩ። ህገ መንግስት ከወጣ በኋላም በመከላከያ ሰራዊት ውስጥ የመከላከያ ሎጂስቲክስ ሲመሩ ቆይተው ጥሮታ እስከወጡበት 2005 ዓመተ ምህረት ሰርተዋል። ሜጀር ጀነራል ገዛ ያበራ የአምስት ልጆች አባት ነበሩ። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታ እናመሰግናለን። ወደ ባህር ዳር ይሆናል አሁን የምናመራው። በቅዳሜው የመፈንቅለ መንግስት ሙከራ የተገደሉት የአማራ ክልላዊ መንግስት ፕሬዚደንት የዶክተር አምባቸው መኮንን፣ የክልሉ ጠቅላይ አቃቤ ሕግ የአቶ ምግባሩ ከበደና የፕሬዝደንቱ አማካሪ የአቶ እዘዝ ዋሴ የቀብር ስነ ስርዓት ዛሬ በባህር ዳር ቅዱስ ገብርኤል ቤተ ክርስቲያን ተከናውኗል። የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን፣ ቀዳማዊት እመቤት ዝናሽ ታያቸው፣ የኢትዮጵያ ልዩ ልዩ ክልሎች ተወካዮች፣ የሟቾች ቤተሰቦችና የባህር ዳር ከተማ ነዋሪዎች በቀብሩ ስነ ስርዓት ላይ ተገኝተዋል። ሰሞኑን ህይወታቸው ያለፈው የአማራ ክልል መሪዎች በአካባቢያቸው ሳይወሰኑ ለኢትዮጵያ አንድነትና ለህዝቦቿ ጥቅም እድሜያቸውን ሙሉ የሰጡ አሁን እየተካሄደ ላለውም ለውጥ ዋነኛ ሞተሮች ነበሩ ሲሉ በቀብር ስነ ስርዓታቸው ላይ የተገኙ ጓዶቻቸው ገልጠዋቸዋል። በመፈንቅለ መንግስቱ ሙከራ የተጠረጠሩትና በፖሊስ የተገደሉት የብርጋዴር ጀነራል አሳምነው ጽጌም የቀብር ስነ ስርዓት በዛሬው ቀን በትውልድ ስፍራቸው በላሊበላ መፈጸሙን አስቴር ምስጋናው ጨምራ ዘግባለች። እንሆ
ዛሬ በባህር ዳር ዓለም አቀፍ ስቴዲየም ለሶስቱ የክልሉ መሪዎች በተካሄደው የሽኝት ስነ ስርዓት ላይ ምንም እንኳን ካለው የጸጥታ ስጋት አንጻር የተፈቀደላቸው ሀዘንተኞች ብቻ በስቴዲየሙ ቢገኙም በተገኙት ሰዎች ፊት ላይ ግን ጥልቅ የሀዘን ስሜት፣ ቁጭትና ግራ መጋባት ነው የተነበበው። በተለይ በዶክተር አምባቸው ልጅ በመዓዝ አምባቸው የቀረበው ንግግር ብዙዎችን እንባ በእንባ ያራጨ፣ ኢትዮጵያዊነትንም የሰበከ ነበር።
ዛሬ እጅግ በሪ በሆነ የሀዘን መንፈስ ያለን ልጅነታቸውን ሳይጨርሱ ለህዝብ አገልግሎት ህይወታቸውን፣ ማህበራዊ መስተጋብራቸውን የሰጡ ለለውጡ ከባድ ዋጋ ከፍለው ለብዙዎች ነጻነትን ካወጁና ለመጪው ዘመን ብርቱ ክንድ ሆነው በተሰለፉ የለውጥ ዘዋሪዎች ላይ እንዲህ አይነት መርዶ እጅግ ከባድ ነው። ከሰዓታት በፊት ከሶስቱም ጋር በተከታታይ ስለመጪው ስራዎቻችን እኔ በሄድኩበት ጉዞ ለሰራቸው ስለሚገቡ ጉዳዮች ምክረ ሐሳቦቻችንን በስልክ ተወያይተን ነበር። ሰው ባሰበው አይውልምና ያልተጠበቀው ሆነ። ታዳ ያገሬ ሰው ይሄን ምን ይሉታል ከተባለ እጅግ አሳዛኝ ትራጂክ ጨካኝነት የተሞላበት ድርጊት ነው።
ቁርጥ ቀን ጀግኖቻችንን ማጣት ፈተናና ጥቃት ነው። የተፈጸመው ድርጊትም የህዝባችንን ታሪክ የማይመጥን ነው። የመጠፋፋት ታሪክን ወደ ኋላ የሚመልስ ስለሆነ ሁሉም ሊያግዘው ይገባል ነው ያሉት። አቶ ደመቀ አያይዘው የህግ የበላይነትን ለማስከበር መንግስት በሚያደርገው ርብርብ ህዝቡ ሊተባበር ይገባል ብለዋል።
ዋነኛ ስራችን የህግ የበላይነትን በማስከበር ሰላምን መገንባትና የኢኮኖሚ ማነቆችን በመፍታት ልማታችንን ማፋጠን ነው። በዚህ ዘመን እነዚህን ወሳኝ ስራዎችና ሌሎች አጀንዳዎችን ለመፈጸም ብዙ እድሎች ያሉ በተግባር ከድሎቹና ከበጎ መንገድ እየራቅን የችግራችንን እድሜ እያራዘምን እንገኛለን። ከዚህ አዙሪት ለመውጣት ከስሜታዊነት ከጀብደኝነት ከግለኝነትና ራስን ብቻ ከማዳመጥ ወጥተን ወደ ከፍታ የሚወስዱን ጥበቦች መከተል ማለትም ምክንያታዊነትን በሌላው ጫማ ላይ ሆኖ ማሰብን ህግና ስርዓት ማክበርን አርቆ ተመልካችነትን መላበስ ይኖርብናል።
የአማራ ክልል ርዕሰ መስተዳደር ዶክተር አምባቸው መኮንን የክልሉ ጠቅላይ አቃቤ ህግ አቶ ምግባሩ ከበደና የርዕሰ መስተዳደሩ አደረጃጀት ዘርፍ አማካሪ አቶ እዘዝ ዋሴ ስርዓተ ቀብር በባህር ዳር ከተማ በአባይ ማዶ ቅዱስ ገብርኤል ቤተክርስቲያን የኦሮሚያ፣ የደቡብ፣ የአፋር፣ የሶማሌ፣ የቤኒሻንጉል ክልል ፕሬዚዳንት የቤኒሻንጉል ጉሙዝ ክልል ፕሬዚዳንቶችና የአዲስ አበባና የድሬዳዋ አስተዳደር ተወካዮች እንዲሁም ሌሎች ጥሪ የተደረገላቸው እንግዶችና የሟች ቤተሰቦች በተገኙበት ዛሬ ከሰዓት በኋላ ተፈጽሟል። ከዚሁ ጋር በተያያዘ የብርጋዴር ጄኔራል አሳምነው ጽጌ ስርዓተ ቀብር ዛሬ 8:30 አካባቢ በላሊበላ ቤተ ጊዮርጊስ ቤተ ክርስቲያን ተፈጽሟል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር።
ቀጣዩም ዘገባችን እዛው ኢትዮጵያ በተለይም ካለፈው ቅዳሜ ሁኔታ ጋር የተያያዘ ይሆናል። ቅዳሜ ሰኔ 15 ምሽት በባህር ዳርና በአዲስ አበባ በከፍተኛ የመንግስት ባለስልጣናትና የጦር መኮንኖች ላይ ግድያ ከተፈጸመ በኋላ መንግስት የመፈንቅለ መንግስት ሙከራ እንደተካሄደ መግለጹ ይታወቃል። መግለጫው በተሰጠበት በጠቅላይ ሚኒስትር ጽህፈት ቤት ግቢ መኖሪያ ቤት የተገኙ ሁለት ጋዜጠኞች በዕለቱ የነበረውን ሁኔታ ለአሜሪካ ድምፅ አጋርተዋል። ጽዮን ግርማ ነች ዝርዝሩን ያዘችው።
አቶ ሰጠኝ እንግዳው የአማራ ብዙሃን መገናኛ ድርጅት የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ ነው። የአማራ መገናኛ ብዙሃን ጋዜጠኛም ነው። አዲስ አበባ 4 ኪሎ አካባቢ የሚገኘው የተደራጀውን የአማራ መገናኛ ብዙሃን ድርጅትም ይመራል። ቅዳሜ ምሽት ሰኔ 15 ቀን በጠቅላይ ሚኒስትር አብይ አህመድ መኖሪያ ቤት ውስጥ ስለነበረው ቃለ ምልልስ አጋርቶናል።
ወደ 5 ሰዓት አካባቢ ነው አቶ ንጉሱ ለእኔ የደወለልኝ እዚሁ አዲስ አበባ። ከደወለልኝ በኋላ በቴሌቪዥንና እኛ በቦታው እንድንደርስ ነበር የተነገረን። በሰዓቱ በጣም የመሸ ሰዓት ስለነበረ አብሮኝ የነበረው ጋዜጠኛ ጋሻው እዛ አንድ ሰፈር ስለነበርን ያለን አማራጭ ላዳ ከከራይተን ወደ 4 ኪሎ ቢሮችን መምጣት ነው። ወደ 4 ኪሎ ከመጣን በኋላ ከር ወደ ጠቅላይ ሚኒስትር ጽህፈት ቤት ነው የገባ ነው። እሳቸው በአጋጣሚ ቤታቸው ውስጥ ነው የነበሩት ጠቅላይ ሚኒስትሩ። ስለዚህ እኛ ቤታቸው ውስጥ ገባን። በወቅቱ ሰዓቱ በጣም የመሸ ስለሆነ ኢቢሲ መድረስ አልቻሉም። ስለዚህ መጀመሪያ የተገኘ ነው እኛ ነን። ስለዚህ ባለሙያም ስላልነበረን እንደ ካሜራማኑ እኔ ነኝ የቀረጽኳቸው። ጋሻው ጋዜጠኛ ሆኖ እሱ ነው ፊት ለፊት ሲጠይቃቸው የነበረው። ያው አንድ ጊዜ ነው መልእክታቸውን ያስተላለፉት። እንግዲህ ልክ ስንወጣ የኢትዮጵያ ቴሌቪዥን ጋዜጠኞች እዚህ በር ላይ ነበሩ። ስለዚህ በወቅቱ ባህር ዳርም አዲስ አበባም ኢንተርኔት ስለተቋረጠ ወደ እኛ ወደ አማራ ቴሌቪዥን ማስተላለፍ ስለማንችል ያለነው አማራጭ ከኢትዮጵያ ቴሌቪዥን ጋዜጠኞች ጋር አብረን ወደ ኢትዮጵያ ቴሌቪዥን ሄድን። ወደ አካባቢ ነው የደረስነው። 10 ጉዳይ ለስድስት ያው ሰዓቱ ወደዛ አካባቢ አልፈን ያው በዛ ሰዓት አጋጣሚ ለፋና ለአቶ ብሩክ ነው ደወልኩላቸው፣ ለዋልታም ደወልኩላቸው። ሊንክ አድርጋችሁ የጠቅላይ ሚኒስትሩ መግለጫ ስላለ እሱ መንገድ ብናስተላልፈው የሚል መልእክት ለእነሱም እዛው ኢትዮጵያ ቴሌቪዥን ውስጥ እዛ ሰዓት ነው ያስተላለፍነው። እንግዲህ እኛ ነን ቦታው ላይ ነበርነው። ከአራት ኪሎ ከኛ ቢሮ የእሳቸው ቢሮ ቅርብ ስለነበረው ቀድመን ደረስን። እኛ ቀርተን የኢትዮጵያ ቴሌቪዥን እንዲተላለፍ ያደረግነው እኛ ነን።
ከአቶ ሰጠኝ ጋር አብሮ የነበረው የአማራ መገናኛ ብዙሃን ጋዜጠኛ ጋሻው ፋንታሁን በበኩሉ ከባልደረባው ጋር በምሽቱ ስላከናወኑት ስራ ይናገራል።
በወቅቱ የሆነው ነገር ምንድን ነው? ጠቅላይ ሚኒስትሩ ፕሬስ ሴክሬታሪያት ኃላፊ አቶ ንጉሱ ጥላሁን የተወሰኑ ሚዲያዎች ቀንበጠሮ ነበር ለኢትዮጵያ ብሮድካስቲንግ ኮርፖሬሽን፣ ለአማራ ቴሌቪዥን ቋሚ የሆነው ጠቅላይ ሚኒስትር ጽሕፈት ቤት የሚዘግቡ ተቋማት አሉና በወቅቱ የተፈጠረውን ነገር አስመልክቶ ጠቅላይ ሚኒስትሩ መግለጫ ይሰጣሉ የሚል መልእክት አስተላለፉ። እሱን መልእክት መነሻ አድርገን ነው እንግዲህ እኛ በቀጥታ ወደ ቦታው ይሄድ ነው እና ጠቅላይ ሚኒስትር ጽሕፈት ቤት ነበረ መግለጫው የሚሰጠው እና 5 ሰዓት አካባቢ ነው እርሳቸው ጋር የደረስነው እና የተወሰነ ደቂቃ ግማሽ ሰዓት እንዲሁም ከዛም በላይ የሚሆን ሌሎች ሚዲያዎችን ለመጠበቅ ሞክረናል። ነገር ግን ምሽትም ስለነበረ በዛ ሰዓትም የአብዛኛው ተቋም ሰራተኛው የተለያየ ቦታ ላይ ያለው እና እንዲሁ በቀላሉ መሰብሰብ አይቻልም። የአዲስ አበባን ጉዳይ ታውቂዋለሽ እና የተለያየ ቦታ ስለሚኖር ማለት ነው ካሜራማኑ፣ ቪሮ እንዲሁም ሌሎችም ስለማይኖሩ እኛ አጋጣሚ ነው አንድ ሰፈር ነበር እና ከሄድን በኋላም ቀጥታ እርሳቸው መግለጫ አልሰጡም። ሌሎች ሚዲያዎች ለመጠበቅ ሞክረናል። ከአርባ ደቂቃ እስከ 50 ደቂቃ የሚደርስ አካባቢ ሌሎችን ጠብቀናል። ማንም የመጣ የለም። ፋይናሊ ምንድን ነው የተነጋገርነው እኛ መግለጫውን ወስደን ለሁሉም ሚዲያዎች አፕዴት ማድረግ ነበር።
አቶ ሰጠኝ የጠቅላይ ሚኒስትር አብይ አህመድን መግለጫ ጨርሰው ከወጡ በኋላ በመላ ሀገሪቱ የኢንተርኔት መቋረጥ ስለነበረ እንዴት እንዳስተላለፉት ይናገራል።
ኤዲተሩ ነው የነበረው፣ ሀብታሙ ድረስ ነው የነበረው አብሮን እዛ ደርሶ ነበረ። ኤዲተር ነው እሱ። ጠቅላይ ሚኒስትር በር ላይ ነው የጠበቀን። ልክ ስንወጣ ምን እናድርጋለን? እኛም ገና መጀመሪያውንም ስንገባ ኢንተርኔት ተቋርጦ ስለነበር ወደ ባህር ዳር መላክ አንችልም። እኛ ያው በኢንተርኔት ስለሆነ ከባት አዲስ አበባ ወደ ባህር ዳር መረጃ ምንላላቀም። ስለዚህ ትልቁ አማራጭ በዛው ሰዓት የአማራ ቴሌቪዥንም ሊንክ ያደርጋል። ኢትዮጵያ ቴሌቪዥን መድረሳችን ሁሉንም ሊንክ እንዲደረግ አማራጭ ስለነበረ እንዲተላለፍ አደረግ። ያው መልእክቱ የጋራ ስለሆነ ኢቢሲ በመሄዳችን ሁሉም ቴሌቪዥን እንዲያገኝ ይደረጋል።
ከጠቅላይ ሚኒስትር ጽህፈት ቤት ባገኘነው መረጃ መሰረትም ጥሪው የተላለፈው ለኢትዮጵያ ብሮድካስቲንግ ጭምር ነበር። ነገር ግን የጋዜጠኛው መኖሪያ ቤት አየር ጤና በመሆኑና በተፈለገው ሰዓት ሊደርስ ባለመቻሉ ጠቅላይ ሚኒስትር አብይ በቦታው ለተገኙት የአማራ መገናኛ ብዙሀን ጋዜጠኞች መግለጫውን ሊሰጡ ችለዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ኢንተርናሽናል ክራይሲስ ግሩፕ ዓለም አቀፍ ቀውስ አስወጋጅ ቡድን ትናንት ስለ ኢትዮጵያ የወቅቱ ፖለቲካ ሁኔታ ባወጣው አጭር መግለጫ የአምስት ከፍተኛ የአገሪቱ ባለሥልጣናት መገደል ኢትዮጵያ ያለችበትን የፖለቲካ ቀውስ አሳይተዋል ብሏል። የባለሥልጣናቱን ግድያ እጅግ አስደንጋጭ ሲል የገለጠው ክራይሲስ ግሩፕ በማናቸውም የፖለቲካ ጎራ ያሉ ተፎካካሪዎች ከጠብጫሪ ንግግር እንዲቆጠቡም መክሯል። መንግሥት ደግሞ በሌላ በኩል ይህ ድንገተኛ አደጋ የተወው ቁስል እንዲጠግ ጥልቅና አደገኛ ልዩነቶች እንዳይፈጠሩም በፍጥነት እርምጃ እንዲወስድ አሳስቧል።
የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። የግል ይዞታ የሆነ የስለላ ኢንዱስትሪ እያደገ መሄድና ግለሰቦችን በዲጂታል የስለላ ቴክኖሎጂ ኢላማ ማድረግ የመናገር ነጻነትን እየሸረሸረ ከመሆኑም በላይ ግለሰቦችን አደጋ ላይ እየጣለ ነው ሲሉ አንድ የተባበሩት መንግስታት ድርጅት መርማሪ ያስገነዘቡ። በመንግስታቱ ድርጅት ያስተሳሰብና የመናገር ነጻነትን ጉዳይ የሚከታተሉ ልዩ ወኪል ዴቪድ ኬይ ያዘጋጁትን ዘገባ ለተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ዛሬ ማቅረባቸውን የአሜሪካ ድምጽ ዘጋቢ ሊሳ ሽላይን ከጂኒቫ የሰብአዊ መብት ምክር ቤቱ ጽህፈት ቤት ዘግባለች። አዳነች ፍሳዬ ታቀርባለች።
የተባበሩት መንግስታት ድርጅት መርማሪ ዴቪድ ኬይ የሚቃወሙት ሁሉንም አይነት የስለላ እንቅስቃሴን አይደለም። መንግስታት የወንጀልንና የአሸባሪዎችን ተግባሮች ለመከታተል የስለላ ቴክኖሎጂ የመጠቀማቸው ጉዳይ ተገቢና ወሳኝ ሊሆን ይችላል ብለዋል። መንግስታት የዜጎቻቸውን ደህንነት ለመጠበቅ የስለላ ቴክኖሎጂ ለመጠቀም መቻል እንዳለባቸውም ገልጸዋል። ነገር ግን የግል ዲጂታል የስለላ ቴክኖሎጂን ለጭቆና ተግባር ለሚያውሉ መንግስታት ማስተላለፉ አሳሳቢ ነው ይላሉ።
We are witnessing a surveillance free-for-all in which states and industry
አሁን የምናየው ሁሉም ሰው የስለላ መሳሪያን ሊጠቀም የሚችልበት ሁኔታ መኖሩን ነው። መንግስታትና ኢንዱስትሪዎች በአለም ዙሪያ ባሉት ግለሰቦች ላይ ጉዳት ሊያደርሱ የሚችሉ ቴክኖሎጂዎችን በማስፋፋት ተግባር እየተባበሩ ነው። የስለላ ቴክኖሎጂው ብዙን ጊዜ የሚስፋፋው ድንበሮችን ተሻግሮ ሲሆን ጋዜጠኞችን፣ ተማጓቾችን፣ ተቃዋሚዎችን፣ ጠበቆችን የመሳሰሉ እንዲሁም ሌሎች ለዲሞክራሲ ህይወት ወሳኝ የሆኑ ግለሰቦችንና ድርጅቶችን የሚጎዱ ናቸው።
ከባቀረቡት ዘገባ ብዙ ምሳሌዎችን ጠቅሰዋል። በአንድ ሁኔታ የኢትዮጵያ መንግስት እዚህ አሜሪካ በሚኖር ትውልድ ኢትዮጵያ የሆነ ሰው ላይ ስለላ አካሄደ ተባለ። የሰውየውን ኮምፒውተር በከለ የተባለው መሳሪያ የሚመረተው በጀርመንና በብሪታንያ ኩባንያ ነው። የስለላው ፕሮግራም የሰውየውን ኢሜይሎችን፣ የኢንተርኔት ቪዲዮ ጥሪዎችንና መጻፊያ ፊደሎችን ሁሉ ቀርጿል። በሌላ ምሳሌ ደግሞ ከተአማኒ ያሏቸው ዘገባዎች በገለጹት መሰረት የቻይና መንግስት ውህዳኑን እጉሮች በገጽታቸው ለይቶ ለመከታተል ሲል በፊት መልክ ለይቶ ለማወቅ የሚያስችል ቴክኖሎጂንና የስለላ ካሜራዎችን ይጠቀማል። የቻይና መንግስት የውህዳኑን እጉሮች መውጫና መግቢያ እንደሚከታተል ተዘግቧል። እንዲህ አይነቶቹ የስለላ ቴክኖሎጂዎች በዓለም ደረጃ መረን በለቀቀ መልኩ እየተስፋፉ ናቸው ይላሉ የተባበሩት መንግስታቱ መርማሪ። የግል ይዞታ የሆነው የስለላ ኢንዱስትሪ የሚሰራው በድብቅ እንደሆነ፣ ቴክኖሎጂዎችን የሚያዳብረውና ለገበያ የሚያቀርበውም ከፍተኛ በሆነ ምስጢራዊ አሰራር መሆኑን መርማሪው ጠቁመዋል። የንግዱ ዓላማም የትርፍ ጥማት ነው ሲሉ አክለዋል። አያይዞም ካዬ መንግስታት ኢላማ ላይ የሚያነጣጥሩ የስለላ ቴክኖሎጂዎች ሽግግርን ካልተቆጣጠሩ በስተቀር ህገወጥና አደገኛ የሆነው የስለላ ቴክኖሎጂ ንግድ ይስፋፋል ሲሉ አስጠንቅቀዋል።
There's wide recognition that digital surveillance, particularly when conducted
ዲጂታል ስለላ በተለይም ህጋዊ ገደብና ቁጥጥር በሌለበት ሁኔታ ሲካሄድ፣ መገዛቱ ሳይገለጽ በምስጢራዊ ህጎችና ፖሊሲዎች በኩል ሲሰራበት በመናገር ነጻነት ላይ አደጋ ይጥላል።
ዴቪድ ካዬ የግል ስለላ ኢንዱስትሪ መሳሪያዎችን በዓለም ዙሪያ መሸጥ፣ ማስተላለፍና መጠቀም አሁንኑ እንዲታገድ ጥሪ አቅርበዋል። ይህም ሲሉ መላ የስለላ መረጃዎች በቋሚ ደረጃ እንዲወገዱ ማለታቸው እንዳልሆነ ሲያስረዱ፣ ዲጂታል የስለላ መሳሪያዎች ለገበያ ከመቅረባቸው በፊት ጥቅም ላይ የሚውሉት በህጋዊ መንገድ መሆኑን ለማረጋገጥ ሲባል ሰብአዊ መብትን ለማስጠበቅ የሚያስችል ጥብቅ ህግ መኖር አለበት ብለዋል።
የመጽሔት ክፍለ ጊዜ ዘገባዎቻችንን አጠናቀናል። የረቡዕ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች አብራችሁ እንድታመሹ እንጋብዛለን። ለሁለተኛው አጋማሽ ወደ ተሰናዱ ቅንብሮች ከማለፋችን በፊት አንድ ማስታወሻ እናቀርባለን። መልካም ዜና ለአድማጮቻችን በአዲስ አበባና በአካባቢው ለምትኖሩ አዲስ የኤፍኤም ሬዲዮ ስርጭት እናበስራችኋለን። ከፊታችን እሁድ ሰኔ 24 2011 ዓመተ ምህረት አንስቶ ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በአዲስ አበባው የአሃዱ ኤፍኤም ሬዲዮ 94.3 ላይ ስርጭታችንን መከታተል የምትችሉ መሆናችሁን ከወዲሁ ለማሳወቅ እንወዳለን። በአጭር ሞገድና በናይል ሳት ከሚተላለፈው መደበኛ የቀጥታ ስርጭታችን በተጨማሪ መሆኑ ነው። አብራችሁን ቆዩ። ወደ ሁለተኛው አጋማሽ እንሻገር።
ቅዳሜ ዕለት በባህር ዳርና በአዲስ አበባ በከፍተኛ የአገሪቱ ባለሥልጣናትና ዜጎች ላይ የደረሰው ትልቅ አደጋ ካጋጠመ በኋላ የተለያዩ ጥያቄዎች እዚህም እዚያም ይነሳሉ። ጥያቄዎቹን ያሰባሰበችው ጽዮን ግርማ በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያል ኃላፊ አቶ ንጉሡ ጥላሁንን ሰፋ አድርጋ ጠይቃለች። ክፍል አንድ ቀጥሎ ይቀርባል።
አቶ ንጉሱ ጥላሁን መጨረሻም ስላገኘነው ለቃለ ምልልስ በጣም እናመሰግናለን። ከትላንትና ጀምረን በአጠቃላይ የአማራ ክልል ባለስልጣናትንም የፌዴራል ፖሊስንም ለማግኘት ከፍተኛ ጥረት እያደረግን ነበር። እንግዲህ ዛሬ ተሳክቶልናል፣ እርስዎን አግኝተናል፣ እናመሰግናለን። አሁን የት ነው የሚገኙት?
እኔ አሁን ባህር ዳር ነው ያለሁት።
አሁን የባህር ዳርን የሰላም የጸጥታና የደህንነት ሁኔታ እየተቆጣጠረ አመራር እየሰጠ የሚገኘው አካል ማን ነው? በአጠቃላይ የአማራ ክልልን ማለቴ ነው።
አጠቃላይ አማራ ክልልን እየመራ እየተቆጣጠረና አቅጣጫ እየሰጠ ያለው በህገ መንግስቱ መሰረት በክልሉ ህገ መንግስትም ማለቴ ነው ምክትል ርዕሰ መስተዳድሩ ነው። ርዕሰ መስተዳድሩ በማይኖሩበት ጊዜ አውቶማቲካሊ ምክትል ርዕሰ መስተዳድሩ ተተክቶ ይሰራል። በዚህም መሰረት በባለፈው ሰሞን ይሄ ችግር እንደተከሰተ እንደገለጽ ነው ክቡር አቶ ላቃ እያሌው የክልሉን መንግስት በመምራት ላይ ነው ያለው።
ይሄ ችግር ከተከሰተ በኋላ ፌዴራልና የመከላከያ ፖሊስ ወደ ቦታው መግባቱ ተገልጾ ነበረ። ስለዚህ የጸጥታውን አጠቃላይ ሰዎችን በቁጥጥር ስር የማዋል ሁኔታውን የመከታተል ፖሊስ የማሰማራቱን ስራ ማን ነው የሚሰራው?
በዋናነት የሚሰራው አሁንም ክልሉ ነው፣ የክልሉ መንግስት ነው። በዋናነት የክልሉ የጸጥታ መዋቅር በግንባር ቀደምትነት የሚሰራው ሆኖ ከክልሉ ጸጥታ መዋቅር አቅም በላይ የሆኑ በሆኑ ጉዳዮች ክልሉ በሚጠይቅበት ጊዜ የፌዴራል መንግስቱ ድጋፍ እንደሚያደርግ ይታወቃል። በዚህ መሰረት የመከላከያ ሰራዊት እና የፌዴራል ፖሊስ እንደዚሁም የፌዴራል መንግስቱ የምርመራና የአጣሪ ቡድን ከዛም ባሻገር ደግሞ እኔንና መሰል አመራሮችን ከዚሁ ከክልሉ የነበር ድጋፍ ለማድረግ ክልሉን ይህንን ችግር ተባብሮና ተጋግዞ ለመሻገር በመደገፍ ላይ ነው ያለነው። በዋናነት ግን ክልሉን የሚመራው ቅድም እንዳልኩት የክልሉ መንግስት በምክትል ርዕሰ መስተዳድሩ በሚመራው አግባብ ነው።
ይሄ አደጋ እንደደረሰ የፌዴራል ፖሊስና የመከላከያ ፖሊስ እንዲገባ ጥሪ ያደረገው እርዳታ ድጋፍ እንዲደረግ ጥሪ ያቀረበው አካልስ ማን ነው?
እንግዲህ ምንድነው ጉዳዩ፣ ርዕሰ መስተዳድሩም ምክትል ርዕሰ መስተዳድሩም ሌሎች አምስት አመራሮችም ባሉበት የመስተዳድር ምክር ቤት መሰብሰቢያ አዳራሽ አለ። ሰባቱ አመራሮች የክልሉ አስተባባሪ ኮሚቴ የሚባለው የክልሉን የዕለት ተዕለት ስራ በማስተባበር በመምራት በማቀናጀት በመገምገም አቅጣጫ በማስቀመጥ የሚመራው ኢኮኖሚያዊ፣ ማህበራዊ እና ፖለቲካዊ ሁኔታዎችን አቅጣጫ የሚያስቀምጠው አስተባባሪ ኮሚቴ ከመስተዳድሩ የሚመራ ነው። ይሄ አስተባባሪ ኮሚቴ ይህን መደበኛ ስራውን እየሰራ ባለበት እና በልዩ ልዩ ክልላዊ አጀንዳዎች ላይ አጀንዳ ቀርጾ ውይይት እያደረገ ባለበት ነው ይህ አደጋ የደረሰው እና ይሄ ከባድ መደናገጥ ፈጥሯል፣ ግርታም ፈጥሯል። በዚህ ሂደት ክልሉ አመራር ለፌዴራል መንግስቱ አመራሮች መረጃ እንዳደረሱ ንግግር በማድረግ የፌዴራል መንግስቱ የጸጥታ መዋቅር እገዛ ማድረጉን ጀምሯል ማለት ነው። እንደሚታወቀው በዚህ ቀጠና መከላከያ ሰራዊታችን የምዕራብ እዝ በዚህ ይገኛል፣ የሰሜን አየር ምድብ በዚህ ይገኛል፣ በዚህ አካባቢ ማለት ነው። የፌዴራል ፖሊስም እንደዚሁ በዚህ አቅጣጫ ይገኛል። ስለዚህ እነዚህ የመዋቅሩ አካላት የእዝ ሰንሰለት ስላላቸው ይሄ ጉዳይ የአማራ ክልል ብቻ ሳይሆን ሀገራዊ ችግርን የሚፈጥር በመሆኑ ያው እንደሚታወቀው የሀገሪቱን መከላከያ ሰራዊት ቁንጮውንም ጨምሮ ነው ጥቃት ያደረሰው። ይሄ በመሆኑ ሀገራዊ እንድምታም አለው። በዚህም መሰረት ሁለቱም በዛ ፍጥነት በዛ ቅጽበት ተነጋግረው የመከላከያ ሰራዊት የፌዴራል ፖሊስ ድጋፍ ለማድረግ ገብተዋል ማለት ነው።
በአጠቃላይ ምን ያህል ሰው ህይወት ነው የጠፋው? በክልሉ አመራሮቹን ጨምሮ እንግዲህ በአጠቃላይ አመራሮቹ ሶስቱ ተገድለዋል፣ በመጨረሻም የዚህ ድርጊት ጠንሳሽ ናቸው በሚል የተጠረጠሩት ጄኔራል አሳምነው ጽጌ አራት ሰው ማለት ነው ህይወታቸው አልፏል። ከዛ በተጨማሪ በአጠቃላይ በዚህ ጥቃት የስንት ሰው ህይወት አለፈ? በክልሉ
እንደተገለጸው አሁን አንቺ የገለጸው ሽኑ ነው በውል የሚታወቅ ነው። ከዛ በተረፈ ጥቃት አድራሾችም ይከላከሉ የነበሩ ወገኖች የአካል ጉዳትም የህይወት መጥፋትም የደረሰባቸው የጸጥታ መዋቅሩ በዝርዝር መረጃ ይዞ የሚሰጥበት አሁን እየተጠና ያለ ዜጎች በተለይም የጸጥታ መዋቅሩ ላይ ያተኮሩ ጉዳቶች ደርሰዋል፣ በህይወትም በአካልም ማለት ነው። አሁን ለጊዜው እኛ ህይወታቸው ያለፈውን ርዕሰ መስተዳድሩን እና አመራሮቹን በቤተሰቦቻቸው በድንጋጤ ነው ያሉት። ይሄ የክልሉ ህገ መንግስትና ፕሮቶኮል በሚፈቅደው መጠን ርዕሰ መስተዳድሩንና እነዚህን አመራሮች ለመሸኘት ዝግጅትና ርብርብ ነው የሚደረገው። አንድ ሁለተኛ የክልሉን ጸጥታ ወደ ነበረበት ለመመለስና ይህንን ጉዳት ያደረሱ ወገኖችን በቁጥጥር ስር ለማዋል ርብርብ የሚደረግበት ጊዜ ላይ ነው ያለ ነው። ዋናው የትኩረት አቅጣጫ የህብረተሰቡን ሰላም ማረጋገጥ፣ ጥፋተኞችን እና ተጠርጣሪዎችን አድኖ መያዝ፣ ከዛም ባለፈ ደግሞ ህይወታቸው ያለፉትን አመራሮች አሸኛኘት ዝግጅት ማድረግ ነው። የጸጥታ መዋቅሩ እነዚህን እያደረገ የፖለቲካ አመራሩ ፖለቲካ አመራር እየሰጠ አስተዳደራዊ ስራዎችም እየተሰሩ ስለሆነ በእኛ ደረጃ እያንዳንዱን ዝርዝር የጉዳት ደረጃ አሁን በአሁኑ ሁኔታ መግለጽ አይቻልም።
ትላንትና የአማራ ክልል ፖሊስ ኮሚሽን ኮሚሽነር አጥር አዳሙ 7 ሰው ህይወት ማለፉን 178 ሰው ደግሞ መታሰሩን ገልጸው ነበር እና እሱ ቁጥር ላይ የሚጨምሩት ካለ አዲስ የተጣራ ቁጥር ብዬ ነው እንጂ ትላንትናውኑ ተጠቅሷል በክልሉ
ለጊዜው የክልሉን የሚመለከተውን የክልሉ ፖሊስ የሰጠ የፌዴራልን ጉዳይ የሚመለከተውን በዛው ደረጃ የሚሰጠውን መረጃ እንይዛለን። በእኛ ሁኔታ አሁን በገለጽኩበት ምክንያት የተጣራውንና ትክክለኛውን መረጃ ማድረስ አልቻልንም። ምክንያቱም የምንገኝበት ሁኔታ ይህን ስለማይፈቅድ ማለት ነው።
ስለዚህ አዲስ አበባ የተፈጸመውን ግድያ ጨምሮ 2 ከፍተኛ ጄኔራሎች ማለትም የሀገሪቱ ጠቅላይ ኢታማዦር ሹም ጄኔራል ሰዓረ መኮንንና እንዲሁም ደግሞ በጡረታ ላይ ያሉት ሜጀር ጄኔራል ገዛይ አበራ ጨምሮ በአጠቃላይ አሁን እርስዎ በሚያረጋግጡት 6 ከፍተኛ አመራር ላይ የነበሩ ሰዎች ህይወት አልፏል ማለት ነው። እንደ አቶ ንጉሱ ይሄ አደጋ ከደረሰ በኋላ በአንዳንድ ወገኖች አከራካሪ የነበረው ይህንን ጉዳይ መፈንቅለ መንግስት ነው ማለት ይቻላል ወይ የሚል ጥያቄ ተነስቶ ነበር እና መጀመሪያ እርስዎ ኖት ይሄን መግለጫ የሰጡት እና አንድ ክልልን በመያዝ ወይም አንድ ክልል አካባቢ ይሄን ነገር በመፈጸም መፈንቅለ መንግስት ማለት ይቻላል ወይ የሚል ነገር ተነስቶ ነበር። ከምንድን ነው መፈንቅለ መንግስት ወደሚል ድምዳሜ የተደረሰው?
እንደሚታወቀው ሀገራችን የፌዴራል አደረጃጀት የብሔራዊ ክልላዊ መንግስታት የራሳቸው ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ ያላቸው የራሳቸው ህገ መንግስት ያላቸው እና ሉዓላዊነት ያላቸው ተቋማት ናቸው፣ አደረጃጀቶች ናቸው። እነዚህን አደረጃጀቶች የመቆጣጠር አለመቆጣጠር ጉዳይ የመንግስት መሆን አለመሆን ጉዳይ ነው ማለት ነው። በመጀመሪያ ደረጃ እንግዲህ የአሁኑ ሙከራ ርዕሰ መስተዳድሩንና አመራሮቹን የሚገኙበትን የርዕሰ መስተዳድሩን ወይም የፕሬዚደንቱን ጽህፈት ቤት የተቆጣጠረ ከዛም ባሻገር ደግሞ የህግ የሚያስከብር እና የዜጎችን ደህንነት የሚጠብቀውን የፖሊስ ኮሚሽን እና አመራሮቹን እየተቆጣጠረ ከዛም ሌሎች ተቋማትን መሰል ተቋማትን ጥቃት ለመሰንዘር የሞከረ ወደ ህብረተሰቡ መረጃ የሚደርስበትን የአማራ ብዙሃን መገናኛ ድርጅትን ለመቆጣጠር እና የሚዲያውን አመራሮችም ለህብረተሰቡ መልእክት እንዲያስተላልፉ ትዕዛዝ የሰጠ በአጠቃላይ ወደፊትም በግልጽ የጸጥታ መዋቅሩ የሚያጣራቸው ነገሮች ሲጣሩ ለህዝብ ይፋ እንደሚሆነው ሚዲያውን የተቆጣጠረ የርዕሰ መስተዳድሩን ወይም ፕሬዚደንቱን የተቆጣጠረ የፖሊስን የጸጥታ መዋቅሩን የተቆጣጠረ ዜጎችን ለማገት የሞከረ እና አመራሮችን ላይ እርምጃ የወሰደ እንቅስቃሴ መፈንቅለ መንግስት ካልተባለ ምን ይባላል? እነዚህን ዋና ዋና ጉዳዮች በክልሉ ለማስወገድና ለመቆጣጠር ሞክሯል። ከዛም ባሻገር እንደገለጽኩት ከሚዲያው አካባቢ እርምጃ ወስደናል፣ ክልሉን ተቆጣጥረናል፣ ለህብረተሰቡ መረጃ አድርሱ፣ እኛም እናደርሳለን ብለው ትዕዛዝ ሰጥቷል። እነዚህ በአጠቃላይ ሲወሰዱ የክልሉን መንግስት በኃይል ለማስወገድ ታልሞና ተቀናጅቶ የተሰራ እንቅስቃሴ ነው፣ የተሄደበት እንቅስቃሴ ነው። ከዚህ ባሻገር ደግሞ አንቺም እንደገለጽሽው ይህንን እንቅስቃሴ ሊያክሽ የሚችለው እና ድጋፍ ተጠይቆ እገዛ ሊያደርግ የሚችለው የሀገር መከላከያ ሰራዊት ነው። የሀገር መከላከያ ሰራዊቱን ኢታማዦር ሹም ጄኔራሉን ሰዓረ መኮንንን እንደዚሁ በአፋጣኝ ከዚሁ ጋራ በሰዓታት ልዩነት ውስጥ በተቀነባበረና በተደራጀ ሁኔታ እርምጃ መውሰድ ምልክቱ ምንድን ነው? ይሄ በአጠቃላይ ክልሉን ብቻ ሳይሆን አገሩንና ህዝቡን ለአደጋ ለመጣል ያለመ እንቅስቃሴ በመሆኑ በትክክልም አንደኛ በተግባራዊ እንቅስቃሴው፣ ሁለተኛ በተላለፉት መልእክቶች፣ ሶስተኛ ተወሰዱት እርምጃዎች ሲመዘን የአንድን ክልል ብሔራዊ ክልላዊ መንግስት ማለት ነው የማስወገድ በኃይል የማስወገድ እንቅስቃሴ በመሆኑ መሆኑን የተመለከተ ሰው ይሄንን መንግስትን የማስወገድ እንቅስቃሴ መፈንቅለ መንግስት ካለው ምን ይለዋል? ሌላ ትርጉም ሊሰጠው አይችልም። ምናልባት ጉዳዩ ላይ ተግባሩን ለከተባ ትርጉሙ መፈንቅለ መንግስት ነው አይደለም ብዙ አያጣላም። ነገር ግን የክልሉን መንግስት የማስወገድ እንቅስቃሴ መሆኑ ላይ ማንም ሰው የተለየ አቋም ሊይዝ አይችልም። ቀሪው ትንታኔ ነው። ትንታኔ ችግር የለው፣ አረዳድ ችግር የለው። በእውነት ደረጃ ግን በሀቅ ደረጃ ይሄ የተደረገ ስለሆነ እዚህ ሀቅ ላይ ወይም ፋክት ላይ መስማማት የግድ ነው የሆነ ስለሆነ ማለት ነው። ይህንን ፋክት ማመን አለማመን አንድ ነገር ሆኖ ግን ይህንን ሊያሳምን የሚችል ሊያሳይ የሚችል በቂ መረጃ ስላለ ለህብረተሰቡ ለማንም ግልጽ እንደሚሆነው ለሚዲያውም ግልጽ የአሁኑ ምልክት አጥጋቢ ነው ካልተባለ እንኳን በቂ መረጃ ለህብረተሰቡ የሚቀርብ በመሆኑ እንዲህ ብሎ ለመበየን እንዲህ ብሎ ለመፈረጅ ከበቂ በላይ ማሳያ ነው ማለት ነው።
አቶ ንጉስ፣ ይሄ ነገር ከተከሰተ በኋላ የተለያዩ መግለጫዎች ወጥተዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ በፌዴራልም በክልልም እንደዚህ አይነት አስተያየቶች ወጥተዋል እና እንደው በጣም ከተሰጡት መግለጫዎች አንደኛው በጣም በአንድ ሰዓት ውስጥ ወይም በጣም በአጭር ሰዓት በቁጥጥር ስር ውሏል የሚል ነበር እና ምን ያህል ሰዓት ነው የቆየው? ከዛ 11 ሰዓት አካባቢ መሆኑን በባህር ዳር ከተማ የተፈጸመውን ሰምተናል። ከዛ በኋላ ደግሞ አዲስ አበባ ላይ እነ ጄኔራል ሰዓረ ስንት ሰዓት ላይ ነው ግድያው የተፈጸመባቸው? ይሄን ነገር እስቲ ግልጽ ያድርጉልን።
እንደተባለው በባህር ዳር የተከሰተው ጉዳዩ የተፈጸመው አመሻሽ ላይ ነው፣ ከ11 ሰዓት በኋላ ነው። ይሄ በ4 እና 3 አካባቢዎች ላይ አትኩሮ ጥቃት ለመሰንዘር የተደረገ እንቅስቃሴ ነው። የርዕሰ መስተዳድሩን ጽህፈት ቤት ወይም ደግሞ ፕሬዚደንቱን ጽህፈት ቤት፣ ፖሊስ ኮሚሽንን፣ እንደገና ደግሞ ጸጥታ መዋቅሩ አዛዥ ኮሚሽነርን ቤት ምናልባትም ይህንን ጉዳይ ሊያከሽፉ ይችላሉ ተብለው የተገመቱ ኮሚሽነርን ቤት እና እሳቸው ቤት ውስጥ እንዳሉ በተኩስ ልውውጥ ራሳቸውን ያዳኑ፣ ከዛም ባሻገር ደግሞ የእንግዶች ማረፊያ ያለ አመራሮች የሚያርፉበት ለጊዜው ቤት ያላገኙ ቤት ያልተሰጣቸው መኖሪያ ቤት ያላገኙ አመራሮች የሚያርፉበት እንግዳ ማረፊያ አለ። እነዚህን አራቱን ተቋማት በአንድ ጊዜ በተመሳሳይ ጊዜ ጥቃት በመሰር ወታደራዊ ትዕዛዝም ሲሰጥበት የነበሩ ቦታዎች ናቸው። ግድያዎቹ ከተፈጸሙ በኋላ፣ ሙከራዎቹ ከተደረጉ በኋላ፣ እገታም ከተደረገ በኋላ ወዲያውኑ ጉዳዩ አልተሳካም ማለት ነው። የመንግስት መዋቅሮች መቆጣጠር አልተቻለም ማለት ነው። ወዲያው ኃይሉ እየተፈረከረከ ሲሄድ ሽሽት ነው የተጀመረው። ከዛም በኋላ የክልሉ ልዩ ኃይል፣ የክልሉ ፖሊስ፣ የክልሉ ጸጥታ መዋቅር ህዝቡንና ክልሉን ከአደጋ የመታደግ ስራ ውስጥ ነው የገባው። በዚህ አጋጣሚ የክልሉ የጸጥታ መዋቅር፣ የክልሉ ልዩ ኃይል ለከፈለው ዋጋ እና ክልሉንም ሀገርንም ለመታደግ ላደረገው ጥረት እውቅና መስጠት በጣም ተገቢ ነው። የዚህኛው ሁኔታ እየቀዘቀዘና የፌዴራል ፖሊስና መከላከያ ሰራዊታችንም ገብቶ ነገሮችን መቆጣጠር በሚችልበት ሁኔታ ውስጥ ቁመና ውስጥ በሚሆንበት ወቅት ይህንን ትዕዛዝ ይሰጡ የነበሩትን ሜጀር ጀነራል ሰዓረ መኮንንን እርምጃ ተወስዷል። ይሄ የጥቂት ሰዓታት ልዩነት ነው። እንግዲህ ወቅቱ እንደዚህ አይነት ጊዜያት በሚከሰቱበት ጊዜ እያንዳንዷን ነገር መዝግቦና መዝኖ ማየት ላይቻል ይችላል፣ ጉዳዮቹ አስቸኳይ አስደንጋጭ በሚሆኑበት ጊዜ። ነገር ግን እኔ ጉዳዩን በቅርበት እከታተል እንደነበረ ሰው የማስታውሰው በሰዓታት ልዩነት ውስጥ ይሄኛውን ዜና ይሄኛውን ሁኔታ ለህዝብ እየገለጽን ባለንበት ላይ የተወሰደው እርምጃ መጠቃት ዜና ደርሷል። ስለዚህ የተቀራረቡና የተቀነባበሩ ናቸው። የምንስበት ምክንያት ይሄ ነው። የዝርዝር ግን ነገሮቹ ምን ያህል የተደራጁ ናቸው፣ በምን ያህል ሁኔታ ይናበቡ ነበር፣ እነማን ይመሯቸው ነበረ፣ እንዴት ሲገናኙ ነበር የሚሉትን የጸጥታ መዋቅሩ ፖሊስም ምርመራውን ሲያጠናቅቅ ለህዝቡ የሚገልጸው ይሆናል ማለት ነው።
አሁን እንደጠቀሱት የክልሉ የጸጥታ መዋቅርና የክልሉ ልዩ ኃይል ከፍተኛ እገዛን አድርጓል ብለዋል እና እርሳቸው የሚመሩት አይደለም ወይ የክልሉ የጸጥታ መዋቅር?
እሳቸው የሚመሩት በቢሮ ኃላፊነት የክልሉ የሰላምና ደህንነት ቢሮ ኃላፊ ሆነው ተመድበዋል። ይሁን እንጂ ይህንን ኃላፊነታቸውን በመዘንጋት ቡድን አደራጅተዋል። ይሄ የተደራጀ ቡድን ነው መሰረት የተንቀሳቀሰው። ስለዚህ እሳቸው ያንን ኃላፊነታቸውን፣ ያንን ተልኳቸውን፣ ያንን አደራቸውን ጥለዋል፣ ዘንግተዋል፣ ከዚህ በተቃራኒ ተንቀሳቅሰዋል። ይህንን እንቅስቃሴ ለማሳካት በሚሄዱበት ወቅት እሳቸው የሚመሩት አጠቃላይ ተቋም ቢሆንም እንኳን ይሄ ቡድን ነው ግድያውን የፈጸመው። ይሄ ቡድንና አጠቃላይ ክልል የጸጥታ መዋቅር አንድና ያው ተደርጎ አይወሰድም። በጸጥታ መዋቅር ውስጥ የነበረውን የተወሰነ ቡድን ለዚህ ዓላማ አሰማርተውታል እንጂ የጸጥታ መዋቅሩ እንዳለ ይህንን ተልዕኮ ተቀብሎ ተንቀሳቅሷል ማለት አይደለም፣ ተፋልሟል። እና በዚህም ምክንያት ነው በእሳቸውም ላይ ይሁን እሳቸው በመሩትና ባንቀሳቀሱት ኃይል ላይ እርምጃ እየወሰደ ከህብረተሰቡ ጋር እየማረከም በቁጥጥር ስር ያዋለው።
አድማጮች፣ ቃለ ምልልሱ አልተቋጨም። ክፍል ሁለት በነገው ምሽት ይቀርባል። በተጨማሪም ሙሉውን በዌብሳይታችንና በፌስቡክ ገጻችን ማግኘት ትችላላችሁ። ወደሚቀጥለው ቅንብር እናልፋለን።
የመድረክ ሊቀመንበርና የፖለቲካ ሳይንስ መምህር ዶክተር መረራ ጉዲና ሰሞኑን በአማራ ክልልና በአዲስ አበባ ስለተፈጸመው የባለስልጣናት ግድያና እንደምታው ቃለምልልስ ሰጥተውናል። ዘጋቢያችን ሙክታር ጀማል ነው ያነጋገራቸው።
ፕሮፌሰር መረራ ጉዲና ፖለቲካል ሳይንስ ምሁርና የመድረክ ሊቀመንበር ይህን ቃለምልልስ ለማድረግ ፈቃደኛ በመሆኑ በአሜሪካን ድምፅ አድማጮች ስም አመሰግናለሁ። ወይም ለተወደኝ ድል አመሰግናለሁ። ፕሮፌሰር፣ በቅርብ ከአማራ ክልል የተነሳው ክልሉን መሪዎች መዘካካውና መፈንቅለ መንግስት ነው የተባለ ግጭት ፌደራል ድረስን በመምጣት መከላከያ ሚኒስትር ኤታማዦር ሹሙን ነፍስ ያሳጣ ነገር ተከስቷል። ምንድን ነው እንዴት ነው የሚመለከቱት? ሰው እንግዲህ የኢትዮጵያ ፖለቲካ መፈንቅለ መንግስት እንደዚህ አይነት ሁኔታዎች የሚፈጠሩት በሁለት ነገር ነው። አንደኛው ህብረተሰቡ ውስጥ ባለው የፖለቲካ ሁኔታ ላይ ሰፊ ቅሬታ ሲኖርና ይህን ሰፊ ቅሬታ ደግሞ ያንን ተቀብሎ በኃይል ለመፍታት የሚፈልግ ደግሞ ቡድንና ቡድን ወይም ብለፈት ሲፈጠር ወይም የህብረተሰቡ ትኩሳት አለ የፖለቲካ እኩልነት መታታት አችሎ ሊሆን ይችላል። ህብረተሰብ የሚወክሉ ህዝብ ተገፋ ብሎም ሊሆን ይችላል። በሌላ በኩል ደግሞ ይህንን ከዜጋ እስከ መቼ ይናያለን መላወቅ አለብን የህብረተሰብን ጥያቄ ማፍታት አለብን ብሎ የሚያምን ግለሰብ ወይም ቡድን ሲፈጠር ነው ሁለቱ ሲገናኙ እንደዚህ ያለ ሙከራዎች ይደረጋሉ። መቼሌ ናቸው እንዲያደረጉት መቼሌ ይሆናሉ የሚሉ ክስተቱን ራሱ የመጠራጠርና ሌላ አካል ነው ይህንን ክስተት የፈጸመው ብዙ መላክቶች አሉ ሰው ምን ያያል ነው መላክቶች ሊኖሩ ይችላሉ። ግን በዋናነት ይሄ ፖለቲካ አይሆነም ይሄ ፖለቲካ በዚህ በዚህ ሆነዋል ይሄ ፖለቲካ እኛን ትንሽ ግድያ ጋር አልመለሰም ብሎ በሚዲያም በምንም ሲጠዙ የነበረ ቅሳዎች አሉ። ስለዚህ ብዙ መጠቃቀስ ውስጥ መግባት አንፈልግም። በየራሱ ይህ መንግስት ኢትዮጵያንም ሊያጠፋ ኢትዮጵያንም ለአደጋ ሊያጋልጥ ብሎ በሚዲያ ላይ የሚናገሩ ሰዎች ነበሩ። ብዙ ጊዜ እነዚህ ክስተቶች ከዛ ጋር ሁኔታው ዝም ብሎ ከየትም አይመጡ የተወሰነ የህዝብ ብሶት መኖር አለበት የተወሰነ የህዝብ ብሶት ያንን ደግሞ መፍታት አለብን ብሎ የሚያምን ቡድን ወይም ግለሰብ መፍታት መኖር አለበት። አለበለዚያ የግል እንትን ነው ፈረንጆች ለሆን አድኮ ብሎ አንድ ግለሰብ በጀግነት የሚሰራ ይህ አይነት ባህር ጋርም የሆነ እንቅስቃሴዎች አሉ። እስከ ማዕከላዊ መንግስትም የደረሰ እንቅስቃሴ አለ። ኤታማዦር ሹም የጨመረ ግድያ ተደርጓል። ስለዚህ ሰንሰለት አለ ማለት ነው። ከዛ ከአዲስ አበባ ድረስ ታማኝ ያልሆነ አደጋጋ ሊፈጠር ይችል ነበር። ምናልባት በጣም ወደ ሩዋንዳ ሊወስድ የሚችል ክስተት ሊፈጠር ይችል ነበር። አሁን የሚያነሱት አይነት ወይ ደግሞ በመሀል የሚመጣው በማህበረሰቡ ላይ ስጋት መፈረጃ ወደ መረጋጋት ለመምጣት ህዝቡ ምን ይጠበቃል? መንግስት ምን ማድረግ ይኖርበታል? ይህ በዋናነት መንግስት እና የሀገሪቱ ውስጥ የሚንቀሳቀሱ የፖለቲካ ኃይሎች ስትራቴጂ መከተል፣ አንደኛው ስትራቴጂ ብሔራዊ መሬት የወረደ ብሔራዊ መግባባት አሁን አለ የምንለው ጠቅላይ ሚኒስትሩ አነጋግረናል። ምርጫ ቦርድ የሚሰበስባቸው ስብሰባዎች አንዳንድ ሳይቶች እንሰጣለን፣ አንዳንድ ህዝቦች እየተለወጡ ምናለን፣ ግን የሀገሪቱን ፖለቲካ አቅጣጫ ሲዘን ሮድ ማፕ ወይም ፍኖተ ካርታ የሚባለው መሬት አስቀምጠን ሁሉም የፖለቲካ ኃይሎች በዚህ አቅጣጫ ይህን ሀገር በዚህ መንገድ እንለውጣለን ብለን ብሔራዊ ብሔራዊ መግባባት የሚባል መሬት ላይ የሚታይ ህዝቡም ተስፋ አርጎ ተስፋ ገምቆ የሚገብፈው ነገር መሬት ላይ አላስገባም። ይሄ ፖለቲካ መልስ ነው የሚፈልገው፣ ፖለቲካ መፍትሄ ነው። ሁሉ ፌር ጌም የሚለው ሁሉ ፍትሐዊ ጨዋታ ነው የሚለው ፖለቲካ እዚህ ሀገር ውስጥ መፈጠር እንግዲህ በዋናነት መንግስት ከመንግስት ቀጥሎ መንግስት እንመራለን የሚሉ የተለያዩ ፖለቲካ ኃይሎች፣ ከዚያ ቀጥሎ ደግሞ ሀገሪቷን ዲሞክራሲያዊ ለውጥ እናመጣለን የሚንቀሳቀሱ ፖለቲካ ኃይሎች አንድ የሆነ በሆነ ብሔራዊ መግባባት ላይ የሚጨበጥ የሚዳሰስ መሬት ላይ የሚታይ ህዝቡ ደግሞ ተስፋ ሰንቆ ይህንን የሚደግፍበት ሁኔታ እንዲፈጠር መስራት አለባቸው። ሁለተኛው በየቦታው የሚነሱ ግጭቶች እንዳይነው የጸጥታ አካሉ ደግሞ ተመጣጣኝ ይሆን። አንዳንድ ጊዜ እነሱም አንዳንድ እንደምናየው ተመጣጣኝ ያልሆነ እርምጃ የሚወስዱበት ምናልባት አንዱ ወግ ነው ሌላውን የሚገቡበት ሁኔታዎች ነበሩ።
ስለዚህ እነሱም ተመጣጣኝ የሆነ እርምጃ እየወሰዱ ግን ፖለቲካ ኃይሉ በበላይነት ፖለቲካዊ መፍትሄ ላይ እንዲሰራ ማድረግ በጣም ወሳኝ ነው። ህዝቡ እንደሚጠብቀው ምን እንደሚያደርገው ህዝቡ እንግዲህ በሚችለው ያክል የተሻሉ ኃይሎች ናቸው መፍትሄና ችግር የተሻሉ ያስከብራሉ የምንላቸው ፖለቲካ ኃይሎችን በህጋዊና ሰላማዊ መንገድ ከጎን መቆም መጣል አለበት። ዝም ብሎ ደግሞ በተወሰነ ጠባብ ጥቅምና ጠባብ ፍላጎቶች በየቦታው ሊኖሩ የሚችሉ ነገሮችን ደግሞ ዝም ብሎ ሀገራቸውን ማይሆን ምሳች ውስጥ እንዳይከቱ ደግሞ በሌላ በኩል ለመከላከል መቆም ነው። ልካፋቶች ድርጅቶች ራሳቸው አንዳንዴ የሚገኘውን አጀንዳ የማጥወዝና ወደ ራሳቸው የመሳብ እንድምታው ይታያሉ። ነው ብዙ ጊዜ የሚታማው እዚህ ሀገር ከፖለቲካፋቶች ከድርጅቶች ምንድን ነው የሚጠበቀው? ይሄ መረጋጋትና ጡዘቱን ለማብረግ አላስፈላጊ የሆነ ፖለቲካ መሳሳብ፣ የገመድ ጉተታ፣ ጫፎችን ይዞ የፖለቲካውን አየር በማይፈለግበት አቅጣጫ የማቻል ሁኔታ መቆም የሚችለው ለእኔ ብሔራዊ መግባባት፣ ብሔራዊ ስምምነት ላይ ሲደረግ የዚህ ወደፊት የሀገር የሚፈልገው ለውጥ በእንደዚህ አይነት ለውጥ ነው። ሁሉ ወደ መሀል መንገድ መጥቶ ማለት ነው። የአሱ ህልሞች የሚል በተለይ ብዙ ጊዜ የምለው የሚጋጭ ህልሞችን ይዘው ማለት መጋለቡ አይጠቅም። ወደዚህ የጋራ ሁሉም የራሱን መፍትሄ መዋጫዎችን ይዞ ወደዚህ ችግር ካልገባ እዛ ሜዳ ቆሞ የዜግነት ፖለቲካ መንግስት ሰማች ያደርሳል ብቻ ካለ፣ እዚህ ማዶ ቆሞ ደግሞ ብሔራችን ብቻ ካልሆነ ሌላው ጫወታ አላቅም ነው ወደሚለው ከሄደ መሀል መንገድ የሚባለው ነገር ሁሉንም አብዛኛውን ኢትዮጵያ ይዞ መሄድ የሚችል ፖለቲካ መፍጠሩ አስቸጋሪ። ስለዚህ መንግስትም የራሱ ቤት ስራ፣ አካባቢ ኃይሎችም የራሳቸው ቤት ስራ፣ ህዝቡም የራሱ የሚችለውን ፖለቲካ ከገባ ድረስ ሲፋሱን መጥራት ከቻለ ሌሎች ሀገሮች በወጡበት መንገድ ከዚህ ቀውስ እናውቃለን። ፕሮፌሰር መረራ ጉዲና አድማጮችን በጣም ማመሰግናለሁ። አመሰግናለሁ።
አድማጮች የማጠቃለያ ዜና እናሰማለን። ባለፈው ቅዳሜ ከተሞከረው መፈንቅለ መንግስት ጋር በተያያዘ የተገደሉ ባለስልጣናት የቀብር ስነ ስርዓት ዛሬ ተፈጽሟል። የኢትዮጵያ ኤታ ማጆር ሹም የጀኔራል ሰዓረ መኮንን እና በጡረታ ላይ የነበሩት የብርጌዲየር ጀኔራል ገዛ የአበራ የቀብር ስነ ስርዓት መቀሌ ተፈጽሟል። የአማራ ክልል ፕሬዚዳንት የዶክተር አምባቸው መኮንን እንዲሁም የረዳቶቻቸው የቀብር ስነ ስርዓት ደግሞ ዛሬ ረቡዕ በባህር ዳር ቅዱስ ገብርኤል ቤተ ክርስቲያን ተፈጽሟል። በመፈንቅለ መንግስቱ ሙከራ የተጠረጠሩትና በፖሊስ የተገደሉት የብርጌዲየር ጀኔራል አሳምነው ጽጌም የቀብር ስነ ስርዓት ዛሬ በትውልድ ስፍራቸው ላሊበላ መፈጸሙን ከስፍራው የደረሰን ዜና አመልክቷል። ከከሸፈው የቅዳሜ ዕለት መፈንቅለ መንግስት ጋር በተያያዘ አያሌ ሰዎች መገደላቸውን የአማራ ክልላዊ መንግስት ቃል አቀባይ አስታወቁ። ይህ የቃል አቀባዩ መግለጫ በግጭቱ በርካታ ሰዎች መሞታቸውን ለመጀመሪያ ጊዜ ይፋ ያደረገ ኦፊሴላዊ መረጃ መሆኑ ታውቋል። ፖሊስ ሰሞኑን ተሞክሯል ከተባለው መፈንቅለ መንግስት በኋላ በሽብርተኛነት ጠርጥሬያቸዋለሁ ያላቸውን 6 ሰዎች ዛሬ ፍርድ ቤት አቀረቡ። የ28 ቀናት የምርመራ ጊዜ እንዲሰጠውም ጠይቋል። የተጠርጣሪዎች ጠበቃ ነገሩን ቢቃወሙም ፍርድ ቤቱ ግን ተጨማሪ ጊዜ ከመስጠት ወይም ተጨማሪ የምርመራ ጊዜ ከመስጠት አልተቆጠበም።
አመሰግናለሁ አዲሱ። እንግዲህ ለአድማጮቻችን ያለውን መልካም ዜና ደግሜ ላሰማና እንሰናበታለን። በአዲስ አበባና በአካባቢው ለምትኖሩ አድማጮቻችን ከፊታችን እሁድ ሰኔ 24 አንስቶ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በአዲስ አበባው የአሃዱ ኤፍኤም ሬዲዮ 94.3 ላይ ስርጭታችንን መከታተል የምትችሉ መሆናችሁን ከወዲሁ ለማስታወቅ እንወዳለን። በአሜሪካ ድምፅ በአጭር ሞገድና በናይል ሳት ከሚተላለፈው መደበኛው የቀጥታ ስርጭታችን በተጨማሪ መሆኑ ነው።
የተከበራችሁ አድማጮች ለዛሬ ያሰናዳናቸው ዝግጅቶች በዚሁ ተጠቃለዋል።
በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን
አዲሱ አበበነ
አብራችሁን ስላመሻችሁ እናመሰግናለን። የትግርኛ ዝግጅት ይቀርባል። በእኛ በኩል በሰላም እደሩ።